It's a little bit over 4 o'clock. You're listening to Fresh Air Community Radio, KFAI, 90.3 FM, Minneapolis, St. Paul, and around the world at kfai.org, non-commercial community-powered radio. This is a Voice of Ethiopia from Minneapolis, Minnesota. My name is Sawit. We'll be here until 5 o'clock. Please stay with us. ክብራትና ክብራት አድማጮቻችን ደም ሰንብታችኋል ይሄ በየሳምንቱድ ከቀጥር በኋላ ካራሳት ስካምሳ ድረስ በፍሬሸር ኮሚኒቲ ሬዲዮ በKFAI 93 FM ለሚኒያፕለስ እና ሴምፖል እንዲሁም ባለም ዙሪያ በKFAI.org ጋትም ቀርብላችሁ ሳምንታዊው የኢትዮጵያ ድምጽ ዝግጅት ከሚኒያፕለስ ሚኒሶታ ነው ከበሪ ገቡታ ለጎንደር ናፍቆ እንዴት ያረጉታ እናት የጀምርሽ ኧረ እንደምናች እነዋዋ ጉርሽ ኧረ እንደምናች እንበቁባረ አፈር ብላላች ለመሳፍንቱና እንዴት የማናህሩ አድማጮቻችን ዛሬም እንደተለመደው የተለያዩ ዝግጅቶችን እስካምሳ ድረስ ዘንላችሁን ቀርባለን አብራችሁ እንደምትቆዩ በመተማመን ሰዊት ነኝ ከዚህ ቀጥሎ አንድ ሙዚቃ ጋብዘናችሁ ወደ ዝርዝር ፕሮግራሞቻችን እንወስዳችኋለን ለሚያ ተየሚያ አድማጮቻችን በድጋሚ እንደምንላችኋል ሰዊት ነኝ ዛሬ ሚካኤል አላጠገቤ ሚካኤል ነገ ስለሚከበረው ስለ ሚያዝያ 27 ቀን እናወራለን ከዶክተር ኃይሌ ጋር ከዛ በተረፈ ሌላ ምን ዝግጅት አለን
አመሰግናለሁ ሰዊት ከዛ በፊት ያው እንግዲህ ከዚህም ከዛም በሚለው መራግብራችን በዚህ በተለይ ኢሚግሬሽን ጉዳይ አሁን አሜሪካን ሀገር ለማህበረሰባችን እናስተው ማሳሰቢያ ምን እናገራለን ሌላው ያው ይሄ ታሪፍና በማህበረሰባችን እንዲሁም በኢትዮጵያ ላይ ያለውን ተጽዕኖ እዚህም ደግሞ በመንኖሮች ላይ ሌላው በኢትዮጵያ ውስጥ ጦርነትና የኑሮ ውድነት እና በተለይ 45ኛ ቀኑን ያዘው የአንድነት ዘመቻ አንድነት እሱንም በድምጽ እናሰማዋለን ሌላው ከጊዜ ከሞራን ዓለም ባለፈው ስለ ዶክተር ጌታ ስለታወቁት ስለ ዶክተር ጌታቸው ቦሎዲያ ያሰማነው ነበር እና እሱም በተመለከተም ትንሽ ሐሳብ የሚሰጡ ምሁር አሉ። እነዚህ ናቸው ሰዊት።
እሺ እናመሰግናለን አድማጮቻችን ከዚህ አንድ ሙዚቃ በኋላ ወደ ዝርዝር ፕሮግራሞቻችን እንወስዳችኋለን።
ጉበና ተብርግ ፍያድርከይ ለክብራ ሆዴን ዳታ ታላይ ካድባሮ ናና ነዬ እናታለም የደም ያለላ ሰበስከለ ናና ነዬ እናታለም የደም ያለላ ሰበስከለ አራራ ያራሰው ወራሰው ወራሰው ጌታፍቱ አራሰው ወራሰው 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 ኩራቱ እንደምን አይከፋው አንገቱን አይደፋው ሲከፋትናቱ አራራ በልጅነት ፍቅርሽ የሳቀልኩት ሰንደቅ የታቀፍኩት በጄ የደግነት ክብር ስለዘመርኩበት ከሰልፉ ማለጅ ያቆመኝ አድባርሽ የነፃነት ደጄ እሱ ነው እሱ ነው እሱ ነው ወዳጄ በከሚሴ ጃፍ ላይ የቋጠርኩበት ቢጠማኝ ቅራሪ ቢርበኝ እሸት ቢርበኝ እሸት ሳድር ቀማምሼ ፍቅር ተዋውሼ ያሳለፍኩበት አረ ጎራው አረ ዱሩ ጃን እንዴት ነው ዳር ድንበሩ የእሷን ክብሩ ቆሜ ከማይ ያሳደገኝ አፈር ይብላል ጀማው ይያራበው ይጠፋ ይወደሙን ለሚሰጠኝ በመትለት ወታነሰኝ አረጎራ አረዱሩ አረጎራ አረዱሩ አረገኛ አረገኝ ቢቷን ከፋን የነካኩት ቢቷን አረገኛ አረገኝ ለበልባል ከፋይ ሰንደቆን ባይትታል ባይ ካንገት በላይ በላይ ሁሉ ካንገት በላይ በላይ ያላገር ኑሮ ስቃይ ማን ኢትዮጵያን መሳይ ሲሳይ
አድማጮቻችን ቀደም ብለን እንደነገርናችሁ ነገ በኢትዮጵያ ህዝብ ታሪክ ውስጥ ትልቅ ቦታ ያለው የሚያዝያ 27 ቀን በዓል ነው። እሱም በተመለከተ ስለ በዓሉ በስለ ትምህርት እንዲሰጡን ዶክተር ኃይሌ መስመር ላይ ያሉ ዶክተር ኃይሌ ያዳምጡኛል? አልተሰማኝም። ይሰማታል? አሁን ይሰማታል? እኛ ግን አይሰማንም።
ይሰማል ግን ስሎ እንትኑ ቮሊዩም ያት ቮሊዩም ያት ስፒከር ላይ ላርኩ።
አይ እዚህ ጋር ቢሆን ነው ጥሩ የሚሆነው። አሁንም እስቲ ይሄ የስልክ አንዳንድ ጊዜ ችግር አለበት። አሁን ይሰማዎታል?
ይሰማኛል።
ለእኛ ላይ አልተሰማን። አይሰማዎታል አሁን? እኛንን ያልተሰማን እንግዲህ ቆይ አንዴ አስተካክለን እንመለሳለን። ያዙልኝ
እቴ ወይ ለዋለ እቴ ወይ ለዋለ ከደረትሽ ማለ ናፍቀችኝ ጎንደር ናፍቀችኝ ጎንደር።
ዶክተር ኃይሌ ይሰማዎታል? እዚህ አይሰማኝም። ለኔ ይሰማዎታል? አይሰማም። እዚህ ጋ ዘጋ መሰማት ነበረበት። እሺ እንደገና እንዴ ላስተካክል፣ ይቅርታ።
Life.
አድማጮቻችን ያዳመጥነው አሞራው ካሞራ የሚለውን ያስቻለው ፈጠነ ሙዚቃ ነበር። እስቲ እንደገና ወደ ዶክተር ኃይሌ እንመለሳለን። ዶክተር ኃይሌ ያዳምጡኛል?
አዎ ያዳምጣለሁ።
ይሰማታል?
ይሰማኛል።
እሺ እንግዲህ ቀደም ብለን እንደ ለአድማጮቻችን እንደነገርነው ነገ የሚያዝያ 27 ቀን በዓል ነው። እሱን በተመለከተ ሲል አድማጮቻችን ስለ በዓሉ ቢያብራሩልን።
እሺ ተነስተን ሰይት ድሉን ሰጣችሁኝ በጣም አመሰግናለሁ። ሚያዝያ 27 በመጀመሪያም በ1928 ዓመተ ምህረት ጠላት አዲስ አበባን ያዘው በሚያዝያ 27 ነበር። በያዘ በሁለት ዓመቱ ብሪታንያ ኢትዮጵያን የጣሊያን ግዛት ነች ብላ አወቀችላት። ከዛ በኋላ ግን ጊዜ ሲደርስ ደግሞ እንደገና ተቀይራ ኢትዮጵያን ለመርዳት የተነሳችው የሁለተኛ ዓለም ጦርነት መነሻው አካባቢ ኢጣሊያ የብሪታንያን ሶማሊያ የያዘችበት፣ ሶማሊያ ለሁለት ነበረ የብሪታንያና እንግዲህ የጣሊያን ተብሎ ኢጣሊያ ያዘችበት፣ ያንን ለማስለቀቅ ወደ ኢትዮጵያ ወደ ሶማሊያ ሲዘምት በዛውም ኢትዮጵያን በሙሉ አስለቀቃለሁ በሚል ብሪታንያ ተነሳች። እና ቀዳማዊ ስላሴን ደግሞ ሱዳን አስገባቻቸው። ምናልባት አርበኞቹን የኢትዮጵያን አርበኞች ለማገናኘት ለማግኘት ይረዱኛል በሚል እና ከዛ ወዲያ ግን አናስተርስ ብላቸውን በር አርበኞቹ በፍጹም ንጉሱ መምጣታቸውን ሰምተናል ካላገኘ ናቸው ስላሉ በግድ እድሉን አገኙ። ጃኒ እድሉን ያገኙት በዛ ምክንያት ነው። አሁን ጃኒ የሚመለሱበት ኢትዮጵያ በማይጨው ጦርነት እና በአርበኞች ትግል ብዙ ጀግኖች ያጣች ነበረች እና ከባድ ሁኔታ ላይ እንደሚመለሱ ጃኒ ያውቀውታል። ብዙዎች ደግሞ ሰዎች በቃ ጣሊያን ኃይሉን ስላሳያቸው በቀላሉ ተሸንፎ ወጣ ብሎ ስላሰቡ በቃ ዝም ብሎ ተስፋ ቆርጦ የቀሩ ነበሩ። በሌላ በኩል ግን 50 ሺህ ያህል አርበኞች ጠላትን በጀግነት በመፋለም ላይ ነበሩ። ከነዚህ አንዱ ቋራ የሰፈረው የጠላት ኃይል ሰግቶ ከምሽጉ እንዳይወጣ ያደረጉና በጣም የታገሉ ጀነራል ኮሎኔል ሳንፎርድን እና ሰራቆ የሚባል ቦታ ላይ ፈልገው አግኝተው ያነጋግሩ የነበሩ ፊታውራሪ ወርቁስ ቀኝ አዝማች ወርቁ ስንቄ ነበሩ። እሳቸው እየተመላለሱ የቋራ ምሽግ በአየር እንዲጠቃ ለሳንፎርድ ሲያመለክቱ በመካከል ላይ አመልክቶ ሲመለሱ ጠላት አግኝቶ ገደላቸው ቀኝ አዝማች ወርቁ ስንቄ ነው። አሁን ቢሆንም ቀዳማዊ ስላሴ የተሰጣቸው ጦር ራሳቸውን የሚጠብቅ ነው እንጂ በጎጃም በኩል ጠላትን እያሸነፈ የሚመጣ ጦር አልተሰጣቸውም። ራሳቸውን ብቻ የሚጠብቅ ነው የተሰጣቸው እና በዚህ ጊዜ ዋና የብሪታንያ ኃይል በጀነራል ከኒንግሃም እየተመራ በምስራቅ ሐረርጌ በኩል ገብቶ ጠላትን እያሸነፈ ገስግሶ መጋቢት 28 ቀን አዲስ አበባን ያዘ። ይዞም ግን ታላቁ ቤተ መንግስት ላይ ዓላማ የኢትዮጵያን ያደን የብሪታንያን የሰቀለው ሀሳባቸውም የነበረው ኢትዮጵያ በቀዳማዊ ስላሴ በብሪታንያ የተያዘች ሀገር ውስጥ እንዲገቡ ነው የተፈለገው እና የቅኝ ግዛትነቱን ለመቀጠል ነበር ራሳቸው የፈለጉት፣ ቅኝ ገዥነቱን ማለት ነው። እና ጃንሆይ እንዲያውም ለጀነራል ዊንጌት የተሰጠው መመሪያ ጃንሆይን እዛው ቆያቸው፣ አታምጣቸው፣ እዛው ቆያቸው እኛ አዲስ አበባን እስክንይዝ ድረስ የሚል ነበረ። ዊንጌት ግን ይሄን አይቶ ጃንሆይንም በጣም ይወዳቸው ስለነበረ አልቀበልም ብሎ በገዛ ስልጣኑ አሁንም ብሎ ጃንሆይን ይዞ ቀጥታ ወደ አዲስ አበባ ማምራት ጀምራል ከተሰጠው ስልጣን ውጪ እና ሚያዝያ 27 ቀን ጃንሆይ አዲስ አበባ ይገባሉ። አዲስ አበባ ገብቶ በታላቁ ቤተ መንግስት ላይ ያገው የቀን አዲስ ኢትዮጵያ የአዲስ ዘመን መክፈቻ መሆኑን አብስረው ተናገሩ። ጋዜጣችንም አዲስ ዘመን የሚባለው በዛ የተነሳ ነው እና ለመጀመሪያ ጊዜ የኢትዮጵያን ሰንደቅ ዓላማ ታላቁ ቤተ መንግስት ላይ ያውለበለቡት ሚያዝያ 27 ነው። እንደምታስታውሱት በደርግ ጊዜ 28 በነጻነት ቀን ተብሎ የተከበረ ይህም የእሳቸውን ስም ለማንሳት ሲባል ነው እንጂ መጋቢት 28 ሰንደቅ ዓላማ የተሰቀለው የብሪታንያ ኢትዮጵያ አልተሰቀለም። ጭራሽ አርበኞችም አዲስ አበባ እንዳይገቡ ታግደው ነበረ እስከ ሚያዝያ 27 ድረስ እና እንዲሁም ደግሞ ሚያዝያ 27 ደግሞ በሙሉ ኢትዮጵያ ነጻ ወጣችበት አይደለም፣ አብዛኛው ኢትዮጵያ ነጻ ወጣችበት ነው እንጂ ያልወጡ ገና ነበሩ። እነዚህም ጅማ፣ ጎንደር፣ ኦጋዴን ነበሩ። እና ኦጋዴንን ብሪታንያ ለራሴ ያስፈልጉኛል ብላ ተጨማሪ 15 ዓመት ነው የያዘቻቸው። ሚያዝያ 27 በኋላ ተጨማሪ 15 ዓመት ጅማ ያለውን ጦር በሻለቃ መስፍን ስለሺ በኋላ ራስ መስፍን የተባሉት በእሳቸው መሪነት የሄደው ጦር ነው ተዋግቶ ጣሊያንን ያስለቀቀው። በጌም ጎንደር ላይ ያለውን ደግሞ ብሪታንያ አየር ኃይል ተዋግቶ ያስለቀቀው እሱን እና ብሪታንያ ባላለቀው የሁለተኛ ዓለም ጦርነት ታሳባ ኦጋዴንን 15 ዓመት ይዛ ቀጠለች። ጋምቤላን ደግሞ በያዘችበት 15 ዓመት ውስጥ ለአምስት ዓመት በዛ መካከል ወደ ሱዳን አስገብታ ጋምቤላ ሱዳን ውስጥ ገብቶ ነበረ እና ሱዳን ነጻ ከወጣች በኋላ በብዙ ዲፕሎማቲክ ጥረት ነው በጃንሆይ እና በአኪሎ ሀብተወልድ ጥረት ሱዳን ነጻ በወጣች በ8ኛ ወር ይህ ወደ ኢትዮጵያ ተቀላቀለች እና የኢትዮጵያን ነጻነት በፍጹም አልተቀበለች ነበረ ብሪታንያ። ለምልክት እንኳን ኢትዮጵያ ራሷን ገንዘብ ማስተታም አልተፈቀደላትም ነበርና በምስራቅ አፍሪካ በነበረው ገንዘብ ሊጠቀሙ ተደርጎ እንደዚህ ነው። አንዳንድ እናቶች ወይ በትሚ የሚበልጡ ሰዎች ስናገኝ 50 ሳንቲም ሲሆን እንኳን ሽሊንግ ነው የሚሉት። ያንን አይተው ነው እና ብቻ በጣም አስቸጋሪ ሁኔታ ነበረ። ከዛ በኋላ ጃኑ የምችም ኢትዮጵያ ከዚህ በኋላ መከፋፈ የለባትም ብሎ ሁሉንም ምህረት አድርገው ለጣሊያን ያደረውንም ያላደረውን ምህረት አድርገው ለማስተዳደር ተነሱ። ቢሆንም የትምህርት እድልን በተመለከተ ግን መጀመሪያ ቅድሚያ የምንሰጠው ብሎ ያሰቡት ለአርበኞችና ለልጆቻቸው ስለነበረ፣ እንዲያም አንድ ለምሳሌ ያህል የፊት አራሪ ወንቁሱ ወርቁ ስንቄን ልጅ አዲስ አበባ አስመጥተው መድኃኒዓለም ትምህርት ቤት አስገቡት። ጣሊያን እሳቸው እየገቡ እያሉ የተገደሉትም ማለት ነው። እሱም እዛ ተምሮ ጨርሶ የታወቀው ሰው መንግስት ወርቆ የሚባለው እንግዲህ እሳቸው ልጅ ነው ማለት ነው፣ የእግር ኳስ ተጫዋች የነበረው እና በዚህ መሰረት ኢትዮጵያ መጋቢት 28 ጣሊያን እንትን ያለበት ቀን ነው። ግን ቢሆንም ጃንዌን ደግሞ ሆሜድላ ላይ ሰንደቅ ዓላማቸው የሰቀሉት መጋቢት 28 ነው፣ አይነገርም ነበር ግን እሱ እና በዚህ መልክ ነው ኢትዮጵያ ነጻ ወጣቸው። እና በቀላሉ አይደለም ነጻ ወጣቸው። ከዛም በኋላ ደግሞ ብዙ አመት ብሪታንያ የኢትዮጵያ ነጻነት አልቀበል ብላ በብዙ ትግል ነው ኢትዮጵያ ነጻነቷን ያገኘችው ነው ማለት ነው። በቀላሉ አይደለም ያገኘችው ማለት ነው።
አዎ ባጭሩ ሁላችንም እናውቃለን። እንደዚህ የተብራራውን ታሪክም ባናውቀው አያት ቅድመ አያቶቻችን ለሀገራችን ነጻነት፣ ዛሬ ለምንኖርበት ነጻነት በጣም ብዙ መስዋዕትነት ከፍለዋል። ቀላል አይደለም የተደረገው። በደርግ ጊዜ መጋቢት 28 ተብሎ ነው ስናከብር የነበረው ሚያዝያ 27 እንዳይከበር ተደርጎ ተቀይሮ ማለት ነውና አሁን ለምሳሌ እኔ የጋምቤላ ከኢትዮጵያ ከሌሎች የኢትዮጵያ ከተሞችና ክፍለ ሀገሮች ተለይቶ 15 ዓመት መቀመጡን አላቅም ነበረ። ይሄ ራሱ አንድ ሌላ ትምህርት ነው። ብዙም ባናቃቸው ነገሮች አሉ በሀገራችን ታሪክ ውስጥ። ምናልባትም እንደተባለውም የጃንሆይን ስም በጥሩ ላለማንሳት የተደረገ ነገር ሊሆን ይችላል። ብዙ ነገሮችን ማናቃቸው አሉና ስለሰጡን ትምህርት እናመሰግናለን። ሌላ በዚህ ላይ መጨመር የሚፈልጉት ነገር አለ?
አንድ ጥያቄ ካለ መጀመሪያ ብዬ ነው እንጂ አለ
ሚካኤል የምትለው ነገር።
እኔ እንኳን አሁን መጀመሪያ ማመሰግነው ምንድን ነው ዶክተር ሀይሌ በዝርዝር ስላስረዱን፣ እኔ ራሴ አሁን ብዙ ነገር ነው የተማርኩኝ። በተጨማሪ አሁን ቀደም ብለው የተናገሩት ምንድን ነው በኦሜድላ በኩል ሲገቡ ህዝቡ እንግሊዞች ትክክል ነው እኔ የሚያነበብኩት እንግሊዞች የራሳቸው ጠባቂ ብቻ ነው እንጂ ጦር አልሰጧቸውም ነበር። ግን በዚህ አካባቢ ሲንቀሳቀሱ የነበሩ አርበኞች ነበሩ። በተለይ በበላይ ዘለቀ የሚመራው በብዙ ሺህ የሚቆጠር የአርሶ አደር ጦር ነበረ እና እንግሊዞች ምናልባትም ፕሮፌሰር እንደተናገሩት ከኒንግሃምን ያስገቡት አዲስ አበባ እና ኃይለ ስላሴ እነዚያ ህዝቡ እንዳይቀበላቸው እና ደብረ ማርቆስ ሁለት ሳምንት ያህል እንዲቆዩ እንደተደረጉ ነው እኔ የሚያነበብኩት። ግን መጨረሻ እንዳሉት ጀኔራል ወንጌት በኋላ ጀኔራል ወንጌት እሳቸውን በመደገፉ ወደ አዲስ አበባ ሊሄዱ ችለዋል እና ለዚህም ነው ህዝቡ እዚያ አካባቢ ያለው በሰላም ስለተቀበላቸው እንዲሁም እነበላይ ዘለቀ በኋላ ሰዎች ቢያጣሉትም ከኃይለ ስላሴ ጋር አርበኞችን አሰልፎ ነበር የተቀበላቸው እና እሳቸውን በኋላ የገቡበትን ከተማ ፍኖተ ሰላም ብለው እንደሰየሙት እና ደርግ አፈረሰው እንጂ እዚያ አካባቢ ያለው ህዝብ ያው መሪውን ስለሚያከብር ሐውልት ሁሉ ቁሞላቸው ነበረ። አሁን እንደገና ደርግ ስላስፈረሰው እንቅስቃሴ ከአምስት ከስድስት ዓመት በፊት እንቅስቃሴ ነበር ያን ሐውልቱን እንደገና ለማቆም ማለት ነው። እና ሌላው ጥያቄ ምንድን ነው ከዛ በኋላ እንግሊዞች ለሁለት ዓመት እንዳስተዳደሩ የተጻፈ አንብቤ ያለሁ ጀነራል ከኒንግሃም እና ይሄን እንግዲህ ያው ከኃይለ ስላሴ ጋር በመስማማት እና ከዚህ ላይ በመጨረሻ አንለቅም ስላሉ እንግሊዞች ኢትዮጵያውያን ምሁራን በዘዴ ዋሽንግተን ሄደው ለሮዝቬልት አቤቶታ ስላሰሙ በዚያ ምክንያት ነው ቸርችል ለከኒንግሃም ደውሎ ተሎ ስልጣን እንዲያስረክብ የሚል ነገር አንብቤ ያለው። ስለ እሱ ነገር የሚያውቁት ነገር አለ ወይ?
ኦንላይን ትክክል ነው፣ ስሜት ተደርጎ ትክክል ነው። መጀመሪያ ብሪታንያ ኢትዮጵያ በምትገባበት ጊዜ ዋና ሀሳባቸው የነበረው ቅኝ ገዥነቱን እነርሱ ወስዶ መውሰድ ብቻ አይደለም፣ ኢትዮጵያን ደግሞ ሊከፋፍሏትና ትግራይን ከኤርትራ ጋር አንድ ሀገር አድርጎ ነጻ ለማውጣት ሞክረው ነበረ። ራሱ ስዩም መንገሻ እምቢ ስላሏቸው ነው የቀረው እሱ። ከዛ ኦጋዴንን ደግሞ በያዙበት ጊዜ ከሶማሊያ ጋር ለመቀላቀል ሞክረው ነበረ፣ ህዝቡ እሺ አላላቸውም። ከዛ ደግሞ በጋምቤላን ደግሞ በአምስት ዓመት ከሱዳን ጋር ቀላቅሏት ነበር፣ በደንብ ቀላቅሏት። በኋላ ነው እንዲያውም ሱዳን ነጻ ከወጣች ወዲያ የተመለሰው እና ይህን ከዛ በኋላ እሳቸው ሲመጡ ጃኔ ሲመጡ እና የኢትዮጵያ መንግስት ካቢኔት እንኳን ሲያቋቁሙ ማፈቀደሎት ብለው በጣም ተነስተውባቸው ነበረ። በዚህ ጊዜ እሳቸው ቀስ ብለው በዘዴ ካይሮ ላይ ከሮዝቬልት ጋር ስብሰባ ሄደው አላወቁም። እንዲያውም እንግሊዞች በደንብ ለምን እንደሄዱ በደንብ የድብቅ ስራ ነው። ከዛ በኋላ ሩዝቬልት በቸርችን ስለነገረው በዛ ምክንያት በቃ ቀስ እየተባለ አዳዲስ ስምምነት እየታደሰ ቀስ እያለ ኢትዮጵያ ነጻ ወጣች እንጂ ከመጀመሪያው በጭራሽ አልፈቀድም። የፖሊሱ አዛዥ የጦሩ ዋና ዋና አዛዦች የብሪታንያ ሰዎች ነበሩ። መጀመሪያ የተደረ ቀስ እየተባሉ እያስወጧቸው የሄዱት እና እንዲሁም ደግሞ በጎጃም በኩል ሊገቡ ሲሉ ጃንሆይ ጣሊያን አንድ የጎጃም መስፍን ነበሩ፣ ለጣሊያን ያደሩ በጣም ለጣሊያን ከልባቸው ያደሩ ነበሩ። አሳይሉ ተካይማንት ይባሉ። እሳቸውን ላከው ወደ ጎጃም እና በቃ የንጉስ ተካይማንት ልጅ መጣልን ብሎ ለጃኔ እንዳይታዘዙ ማለት ነው አድርገው ነበረ። እንግዲህ ራሳዊ ማለት በጣም የታወቁ ለጣሊያን ያደሩ ናቸው። አዲስ አበባ ውስጥ እንኳን ሲኒማ ራስ የሚባለው ሲኒማ ራስ ኃይሉ ነበር። በጣሊያን ጊዜ በእሳቸው ስም የተሰራ እንትን ነው። እስከዚህ ነበረ። በመጨረሻ ላይ ግን ጃንሆይ በዘዴ ከሚኒሊክ ጋር ሆነው ትንላሽ ትግሉን ወደ ኢትዮጵያ ነጻነት አስመሩት እንጂ ያ ባይሆን ኖሮ አርበኞች እንኳን እነ ራስ አበበ አረጋይ እስከ እንጦጦ እንዳልፉ አዲስ አበባ እንዳይገቡ ታግደው በመጨረሻ ላይ በቃ ልክ ጃኔ መምጣታቸውን ሲያውቁ የመጣ ይምጣ ብሎ ቀጥታ ደፍነው ነው 10,000 አርበኞች ይዘው በገዛ ስልጣናቸው ራስ አበበ የመጡት የጃኔ መምጣት አውቀው እንጂ ብሪታንያ በፍጹም ኢትዮጵያ ነጻ እንድትወጣ እንዳልፈለገች ግልጽ ነው። እና ልክ በሮዝቬልት በኩል ነው የተደረገው ጥረቱ፣ ተሳክቷል ደግሞ።
እሺ ዶክተር ኃይሌ እንግዲህ እንደነገሩን ከሆነ ጣሊያንም ቢሆን ሌሎችም የአውሮፓ ሀገሮች ኢትዮጵያን በደንብ ከፋፍለው ለመግዛት ሀገር ውስጥ ያሉ ባንዳዎችን በመጠቀም በዘርና በሃይማኖት ለመከፋፈል ሞክረው ነበረ እና በጊዜው ባይሳካላቸውም ያ የመከፋፈል ዘዴ እስካሁን ጊዜ ድረስ መጥቶ በተለያየ ጊዜ በዘርና በሃይማኖት ሀገራችንን ለመከፋፈል አሁንም እየተሰራበት ነው እና በዛን ሰዓት የጣሊያን መንግስትም ሆነ ሌሎቹ ከፋፍለው ለመግዛት ያልቻሉበት ዋናው ምክንያት ምንድን ነው ብለው ይላሉ? ሞክረው ነበር ግን አልተሳካም። ምንድን ነው ብለው ያስባሉ?
እንግዲህ በጣም ሞክረው ማንም ሳይሆን የኃይለ ሥላሴ መንግስት የአማራና የኦርቶዶክስ መንግስት ነው እኔ ለሆንላቸው ቆንኩል ለማለት እንዲያመቸው። ለምሳሌ አሁን አንዋር መስጊድን የሰራ ጣሊያን ነው ለእናንተ መጥቼላቸዋል ለማለት። ግን ህዝቡ ምንም ሆነ ምንም ውስጡ የታሪኩን በደንብ እንደ ዛሬው ሳይሆን የድሮ ህዝብ አይማሩም። በቀለም ትምህርት ብስለት ስለነበረው የተስፋ በመቁረጥ ነው እንጂ ለጣሊያን ያደረው ጣሊያንን አምኖ አይደለም። ስለዚህ ትንሽ ተስፋ የሚሰጠው አንድ ነገር ቢያገኝ የሚመለስ ነበር። ከመጀመሪያውም የተስፋ ማጣት ነው በቃ ያደረገ። ሳይማሩ የተማሩ አይነት ሰዎች ነበር። እንደ ዛሬ የዛሬዎቹ ተምረው እንዳልተማሩ ሳይሆን እነዛ ሳይማሩ የተማሩ ነበር እና ምንም የሰማቸው አልቻሉም። ስለዚህ በቃ በመጨረሻ ላይ ትንሽ ተስፋ ሲገኝ እንዲያውም አንድ ለመግለጽ የምፈልገው ጣሊያን ኢትዮጵያን በያዘ በሁለተኛው ዓመት ላይ ግራዚያኒ ለሙሶሊኒ ጽፎ እንደዚህ እዚህ አርበኛ እዚህ መጣ ቢርዳት ገንዘብ ያስፈያን ብሎ ሲጠይቅ እንዲህ ምንድን ነው አንተ እስካሁን ድረስ ይህን ኋላ ቅርስ እንዴት መያዝ አቃተ ብሎ ሲለው እዚያም ግራዚያኒ የጻፈለት ትክክለኛ ደብዳቤ ነው። አይ ሙሶሊኒ አማራውን አታውቀውም ትንሽ የተስፋ ጭላንጭል ካገኘ የሚመለስ ህዝብ አይደለም ብሎ ነው የጻፈነት። እና ልክ እንዳለው ትንሽ ኢትዮጵያ ተስፋ ሲያገኝ ለካ በፊትም የገባነው ጣሊያን ተስፋቶ ነው እንጂ ጣሊያን አምኖ ስላልሆነ በቀላል በቃ ዲያው ገባና፣ ደግሞ አንድ መታወቂያ ያለበት ነገር ጃንዌን ካርቱም ካስገባ ወዲያ ጣሊያን ማነው ብሪታንያ ካስገባቸው ወዲያ አገደቻቸው ካርቱም እንዳይገቡ። ሱዳን ገብቶ ካርቱም እንዳይገቡ ይቅርታ አድርጓቸው። አርበኞቹን በራሷ ነበር ለማግኘት የፈለገችው። እና አርበኞቹ ጃኔ በዚህ ጊዜ ውስጥ ለውስጥ መልክተኛ ልኮ ገብቻለሁ ሱዳን የሚለው መልክ ስላሰሙ አርበኞቹ እሳቸውን ካላየን ስላሉ በግድ ነው ወደ ኢትዮጵያ ነጻነት ያመራው ነገሩ እንጂ ወደ ኢትዮጵያ ነጻነት የሚያመራ ጥረት አልነበረም ማለት ነው።
አዎ፣ እንደተባለው አያት ቅድመ አያቶቻችን በዘር በሃይማኖት የተለያዩ ቢሆኑም ግን በሀገራቸው ከመጣና በአንድነታቸው ከመጣ ምንም የማይበግራቸው ነገር እንደሌለ ነው ያሳዩን። እውነትም ጣሊያን እንደሞከረውና ሌሎቹም እንደሞከሩት ቢሆን በዛን ሰዓት በየአቅጣጫው ተከፋፍለን 14 ሀገር ሆነን ቁጭ እንል ነበርና አሁንም ቢሆን በአንድነታችንና በሀገራችን ባንደራደር ጥሩ ይመስለኛል። ሚካኤል የምትጠይቃቸው ነገር አለ ዶክተር ኃይሌን?
አይ የለም፣ በጣም ነው የምናመሰግነው ዶክተር ኃይሌ ማናውቀውን ነገር በየጊዜው እንደሚያሳውቁን ዛሬም ስላሳወቁን።
ዶክተር ኃይሌ ከመሄድ በፊት ሌላ የምታጠቃልለው ወይም መጨመር የምትፈልገው ነገር ካለ?
እንዲሁን መግለጽ ያህል ከነጻነት በኋላ ድርድር ተደርገው ጣሊያን ካሳ እንድትከፍል በተባለበት ጊዜ ያው ድጋፍ ብዙ የአውሮፓ መንግስት ለጣሊያን ውስጥ ሲያደግፉ ብዙ እንትን አላገኘንም፣ ብዙ ካሳ አላገኘንም። ግን በተገኘው ካሳ ከተሰሩት ነገሮች አንዱ የቆቃ ኤሌክትሪክ ግድብ የተሰራው ከጣሊያን በተገኘው ካሳ ነው። በቃ ሌላም ጨምረው ነገር የለኝም።
በጣም እናመሰግናለን። ሁልጊዜም በታሪክ በኩል ስለ ሀገራችን በተለይ ብዙ ነገር እያስተማሩን ነው። እግዚአብሔር ይስጥልን። በጣም እናመሰግናለን። እሺ ዶክተር ኃይሌ አንድ ሙዚቃን ጋብዛችሁና ወደሚቀጥለው ፕሮግራማችን እንሄዳለን።
በሚኒሶታ ኬር የጤና መድን ሊያገኙ እንደሚችሉ ያውቃሉ? ለጤና መድን ለማመልከት አመልካች በነፃ ማግኘት ይችላሉ። ለበለጠ መረጃ mn.gov/dhs/minnesotacare ይመልከቱ።
There's a motorcycle coming up beside you. Do you see it? Please see it. A life-saving message from the Minnesota Department of Public Safety reminding you to start seeing more cyclists.
Yeah. ተጋድሏስ መርስ የደም ፍሳሽ ብቃይ የምድር ፍቅር ብስራት የመስዋዕት ሜዳ የባህል ቅርስ ቋንቋ ሰገነት ኢትዮጵያ ሀገረነት የባህል ቅርስ ቋንቋ ሰገነት ኢትዮጵያ ሀገረነት እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ የኛ መመኪያ
ሚካኤልን ሙዚቃ የጥላሁን ገሰሰን እንዴት እንደምወደው አጣቅም የኛም ኢትዮጵያኛም ሚካ ነው የሚለው ግጥሙ መልክታለው ኢትዮጵያችን እንኳን ለኛ ለጥቁር ህዝቦች መመኪያ ነች የሚናገረው ነገር አንድም ነገር የሚወድቅ ነገር የለውም ሁሉም ጥሩ መልክት ያለው ነውና ለኢትዮጵያችን ብን ታገል ብን ከራከር ይሻለናል ለኛ ብቻ አይደለም ለአፍሪካ ታሪክ ለአፍሪካ መመኪያ የምትሆን ሀገራችን ነች እና እስቲ ባለፈው ሳምንት ብዙ ነገር ሀገራችን ውስጥ ተደርጓል እስቲ ስለሱ የሰማሁን ነገር ካለ ብታካፍለን
ትክክል ነው ሰዊት ወደዛ ከመሄድ በፊት ያው ከዚህም ከዛም በሚለው ፕሮግራማችን የኢሚግሬሽን ጉዳይ በተመለከተ በጣም አሁን እንግዲህ ያለው ሁኔታ በተለይ የዩኒቨርሲቲ ተማሪዎች የስራ ፈቃድና ግሪን ካርድም እንኳን ያላቸው ቢሆኑ ጥንቃቄ ያስፈልጋል ማለት ነገር አለ በተለይ ቫዮሌሽን አለ አይደለም ኢቭን መጠነኛ የሆነ ልክ እንደ ቲኬት ማግኘት ከፖሊሶች የመሳሰለው ሁሉ ያን ምክንያት ተደርጎ በኢሚግሬሽን ሰራተኞች ያስጠይቃል ማለት ነው እና ስለዚህ እንደዚህ አይነት ነገር እንኳን ቢያጋጥም ወይንም ደግሞ ከዚህ በፊት እንትን ያለብን ጠበቃ ማነጋገር ጥሩ ነው ወይም መጠንቀቅ ያስፈልጋል ማለት ነው ይሄን እንኳን እንትን NPR ላይ ነው የሰማሁት ሌላው እንግዲህ ታሪፍን በተመለከተ ነው ታሪፍን በተመለከተ እንግዲህ ያው ኢትዮጵያ ላይ አይ ቲንክ 10% ነው መሰል ኢትዮጵያ ውስጥ ለምሳሌ የሚገቡት ቅንጦት መኪናዎች አንዳንድ ቅንጦት መኪናዎች ለምሳሌ ይሄ ዘመናዊ የሆነው ሳይበር ትራክ የሚባለው ሌሎች ሌሎችም ካሜራ የሚሄዱት ይቀረጣሉ ማለት ነው ከዚያስ ደግሞ የሚመጡ አሉ እንግዲህ ምንበላውን ምግብ ሁሉ ጤፍን የተመለከተ እና የቱን ያህል እንግዲህ እዚህ አሜሪካን አገር ምኖሮችን ኢትዮጵያን ምርት ተጠቃሚዎችን የቱን ያህል እኛን አለ አይደለም የዋጋ ጭማር እንደሚያሳድርብን ምናየው ነው ማለት ነው ሌላው እንግዲህ ያው ሰዊት ቀደም ብለሽ እንዳልሽው ኢትዮጵያ ውስጥ ብዙ ነገር እየተካሄደ ነው በተለይ በአሁኑ ወቅት በዚህ በአራቱ ክፍለ ሀገራት ባለው የእርስ በርስ ጦርነት የአብይ አህመድ አስተዳደር እና ብልጽግና በጣም ህብረተሰቡን በተለይ በአራቱ ክፍለ ሀገራት የእርስ በርስ ጦርነት አይነት የማድረግ ነው ህዝቡ ስለቸገረው ወጣቱ ስለቸገረው ወደ አመት ከስድስት ወር በላይ ትምህርት የለም ምንም የለም እና በገፍ ወጣቱን ሁሉ እየመለመሉ ነው አሉ ገንዘብ በመስጠት ሚሊሻ እና ልዩ ኃይል በማድረግ ሌላው ደግሞ ወጣት ደግሞ ጫካው ገብቶ እየታገላቸው ነው እና ስለዚህ አሁን ብዙ ወታደር ስላለቀባቸው እንደ ብሔራዊ ውትድርና የማድረግ ሁሉ ሁኔታ ወጣቶችን የማፈስ የእርስ በርስ ጦርነቱን በቃ አገሪቱ በመጨረሻ ልክ እንደ ሶማሊያ አይነት ነገር እንድትሆን እያደረጉ ነው እንግዲህ ምናየው ነው ኢትዮጵያ ህዝብ ግን ለየት ያለ ነው በባህሉ በታሪኩም ብትንመለከት ቀደም ብሎ ፕሮፌሰር እንዳቀረቡት ከዚህ በፊትም ብዙ ማናቀው ነገር ተደርጎ ነበረ ወደ በአምስት ዓመት ጊዜ ውስጥ ወደ 1 ሚሊዮን ኢትዮጵያውያን እንዳለቁ ስንቶቻችን እንደምናውቅ አላቅም ግን ተጽፏል በተለይ እነዚህ ሁሉ ከ90 በመቶ የሚሆኑት ወደ 800 ሺህ 700 ሺህ የሚሆኑት ያለቁት በአራቱ ክፍለ ሀገር አማራ በሚባሉት በአራቱ ክፍለ ሀገር ነው ያለቁት ምክንያቱም ከፍተኛ ሬዚስታንስ ወይንም ደግሞ ተቃውሞ የነበረ በአሁኑ ደረጃ በተለይ በአሁኑ እንዳሁኑ ጎሬላ አይነት ነገር ልክ ናብይ አህመድን እየተቃወሟቸው እየታገሏቸው ያሉ ወጣቶች ያለው እንደዛ ነው ልክ የዛ አይነት ሁኔታ ነው የሚታየው ለምሳሌ አሁን ሰው ስንጠይቅ አዲስ አበባ ሰላም ነው ወደ ደቡብ ሰላም ነው ልክ በፊትም የነበረው ኢትዮጵያ በተወረረች ጊዜ እንደዛ ነው ደቡብ ቀጥ ባጭር ጊዜ ውስጥ ነው ዝም ያለው አዲስ አበባንም እንደዚህ ልክ የዛ አይነት ነገር ነው እየተደገመ ያለው አሁንም እና አሁን በየከተሞች ትምህርት የለም ሰው ወጣቶች እየሞቱ ነው እስኪ አሁን ምን ሰማዋል አሁን እንግዲህ በተለይ 45ኛውን ቀን ይዟል ይሄ የአንድነት ዘመቻ አባራቱ ክፍለ ሀገራት እሱን ከሱ ምንረዳው ነገር አለ በየቀኑ ከፍተኛ እልቂት እየተካሄደ ነው የቱን ያህል እንግዲህ ህዝቡ እንደሚያውቀው ካልተከታተል በቀር ልናውቀው አንችልም ማለት ነው እና በጣም የሚያሳዝነው
እናቸው በተባሉ አካባቢዎች ላይ ከፍተኛ ለማጥቃት እንቅስቃሴ አድርጎ ነገር ግን የፋኖ ኃይሎች ስልታቸውን በመቀየር ፊት ለፊት ከመዋጋት በዘለለ በበልሶ ማጥቃትና ስቦ በመምታትና ያንን ቀጠና ፋኖ ይዟቸው የነበሩ ቀጠናዎችን ለማጥቃት በሚንቀሳቀሱበት ሰዓት የራሳቸውን ምሽግ ዙረው ከተሞች ላይ በመያዝና እዛ አካባቢ ያለውን የምሽግ ሰራዊት በመደምሰስ ከፍተኛ ድል አስመዝግቧል። እንዲያውም በአንዳንድ ቦታዎች መሳይ በርካታ ቀጠናዎችን ለቀው ወደ ወረዳ ከተሞች ወይንም ወደ ዞን ከተሞች በመሰባሰብ ላይ ነው የሚገኙት። በአጠቃላይ በዚህ 15 ቀን በተለይ በዋናነት ለማጥቃት በተንቀሳቀሰባቸው አካባቢዎች ምንም ድል ሳያስመዘግብ ብርሃኑ ጁላ እንዳለው መለቃቀም ነው የቀረን ብሎ ያለው ሳይሆን በጣም በበርካታ የውጊያ ቀጠናዎች ላይ ተደምስሶ ተመቶ ወደ ነበረ የከተማ ምሽጉ እንደተመለሰ ነው በርካታ ማሳያዎችን መጥቀስ ይቻላል። ለምሳሌ ዛሬ በዳንግላ ከተማ አቅራቢያ በተፈጸመ የደፈጣ ጥቃት በአገዛዝ ጦር ላይ ከባድ ጉዳት ነው የደረሰው። የቢትወደድ መንገሻ ጀንበሬ ብርጌድ አንደኛ መብረቁ ሻለቃ ከዳንግላ ከተማ ወደ አዲስ ቅዳም ከተማ በሚወስደው መንገድ ላይ ልዩ ቦታው ከጉምብሪ ቀበሌ እስከ ጉኒ መስክ በሸፈነው የደፈጣ ውጊያ አንድ የአገዛዙ ፒካፕ ፓትሮልን ጨምሮ ከነጫናቸው የአገዛዙ ሰራዊት አባላት ጋር ሙሉ በሙሉ መደምሰስ ተችሏል። በዚህ ውጊያ 15 የሚደርሱ የአገዛዙ ጦር አባላት የሞቱ ሲሆን ቁጥራቸው ለጊዜው ያልታወቁ ኃይሎች ቆስለው ወደ ዳንግላ ከተማ እና ወደ ግምጃ ቤት ከተማ ለሕክምና እንደሄዱ ነው መረጃውን የሚያሳዩት። በዚህ ምክንያት ዳንግላ ከተማ ካለፈቃዳቸው ታፍነው በግዳጅ ወደ መከላከያ ወታደራዊ ማሰልጠኛ ሊሸኙ የነበሩ ህፃናት ታዳጊዎች የተፈጠረውን ውጊያ ተከትሎ የጥበቃ ኃይል ሲመናመን የታፈኑበትን አዳራሽ ሰብረው በመውጣት ወደ ቤተሰቦቻቸው በሰላም እንደተቀላቀሉ ከስፍራው የደረሰኝ መረጃ ያመላክታል።
Programming on KFAI is supported in part by Proof Alliance, inviting caregivers to the 2025 Caregiver Conference on May 15th and 16th in Brooklyn Center. There is no charge for this event, which supports individuals, families, and those caring for people with fetal alcohol spectrum disorder, or FASD. FASD is caused by prenatal alcohol exposure and affects brain development, leading to challenges in behavior, learning, and social skills. Registration information is online at proofalliance.org.
Programming on KFAI is supported in part by the Minnesota Department of Public Safety. Stubbornness in riding a motorcycle, that's a bad mix. Like refusing to wear a helmet or speeding. But then there are the stubborn who refuse to lose control, refuse to take a turn too tightly, and who would never miss a rider training course. Being stubborn about motorcycle safety is a good thing. Always wear proper gear. More information is online at motorcyclesafety.org.
እርሶ እና ቤተሰቦ በሚኒሶታ ከርበኩል ለነጻ ወሂም ዝቅተኛ ወጪ የጤና ኢንሹራንስ ብቁ ሊሆኑ ይችላሉ። የሚመለከቱትን ከሆኑ ብቁ ሊሆኑ ይችላሉ። የሚኒሶታ የሚኖሩ የገቢ ገደቦች ያማሉ። ተመጣጣኝ የኢንሹራንስ አማራጮችን የለላቸው። ማመልከቻውን ለመሙላት እና ለማስገባት ነጻ እርዳታ በአቅራቢያ ይገኛል። አመቱን በሙሉ ይመልከቱ። የበለጠ መረጃ mn.gov/dhs/minnesotacare ይመልከቱ።
በውጃው እንዲሁ አማራ ፋኖ በጎጃም በራሱ የወታደራዊ ባለሙያዎች ያሰራው ዘሪውን 13 የተባለው ዘመናዊ ፋኖ መሳሪያ ውጤታማ ተኩስ አድርጓል። በዚያ አካባቢ ይህን መሳሪያ በመጠቀም ከፍተኛ ድል እንደተጎናጸፈበት ነው ለማወቅ የተቻለው። በዚህ የተበሳጨውና ድል የራቀው የአገዛዙ ሰራዊት የፋኖ አባላት ቤተሰቦችን ከብትና በጎችን ዘርፎ ወደ ዳንግላ ከተማ ለመሸሸት ተገዷል። በተጨማሪም የአማራ ፋኖ በጎጃም በአዲስ ቅዳም፣ ሳንክራ፣ ሽንዲ፣ ደብረ ኤልያስ ከተሞች ላይ ዘልቀው በመግባት ጥቃት መፈጸም እንደቻሉ ነው ከስፍራው የደረሰ መረጃ የሚያመላክተው። ከሽንዲ ወንበርማ እስከ ግምጃ ቤት ማርያም ድረስ በተደረገ ትንቅንቅ የወረዳው የሚኒሻ ኃላፊን ጨምሮ በርካታ የአገዛዙ ጥምር ጦር መደምሰስ መቻሉን ተመላክቷል። ይህ በእንዲህ እንዳለ በጃዊ ቀጠና ለሁለት ሳምንት የአገዛዙ ጥምር ጦር በርካታ ክፍለ ጦሮችን አሰማርቶ ለማጥቃት ቢሞክርም በፋኖ ኃይሎች መልሶ ማጥቃትና ስቦ በመምታት ስልት ተሰላችቶ ወደ ወረዳ ዋና ከተማ ፈንድቃ መሰባሰብ ሲጀምር የፋኖ ኃይሎች ድንገት በቆረጣ ከፈንድቃ ከተማ አቅራቢያ ላይ በመትገኘው ብሔራዊ በተባለች ቦታ ላይ በተሽከርካሪ ሲመለሱ በነበሩ የአገዛዙ ጦር ላይ በፈጸሙት ጥቃት በተሽከርካሪው የነበሩ ሙሉ በሙሉ መደምሰስ መቻላቸውንና ተሽከርካሪው በተወሰነ ደረጃ ተቃጥሎ ወደ ዳንግላ ከተማ ወጥተው እንደወሰዱት ለማወቅ ተችሏል። እንዲሁም ዘመቻ አንድነት በወሎ ቤተ አማራ ግንባር ተጠናክሮ በቀጠለው ዘመቻ አንድነት በወሎ ግንባር አሳምነው ክፍለ ጦር ታላቅ ጀብዶ በመፈጸም ድል ተጎናጽፏል። የአማራ ፋኖ በወሎ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ሁለተኛ ሻለቃ ትናንት ሚያዝያ 23 2017 ዓ.ም ጉባ ላፍቶ ወረዳ ሐራ ከተማ አካባቢ ልዩ ስሙ ላስቴ ቢቲሞ በር ሬሽን አጅቦ ሲንቀሳቀስ የነበረ ሚኒሻዎች ላይ በፈጸመው የደፈጣ ጥቃት 11ን በመደምሰስና ቀሪውን በማቁሰል ታላቅ ድል ተጎናጽፏል። የአገዛዙ ጦር ይህንን የበጋ ወራት ተጠቅመን በምድርም በሰማይም ብለን ፋኖን ማዳከም አለብን፣ ካልሆነ ግን ውጊያው ወደ ክረምት ከተሸጋገረ በሰራዊት ላይ ከባድ ችግር ይፈጠራል በሚል ግምገማ በርካታ አዳዲስ ሰልጣኞችን ወደ ውጊያ ቀጠና ቢያሰማራም የአገዛዙ ጦር ለአሰሳ ከምሽግ በመውጣት ሲንቀሳቀስ የፋኖ ኃይሎች በቆረጣ ወደ ከተማ በመግባት በርካታ ምሽጎችን እያጠቃ ቀጥሏል። ለዚህም ጥይት ብቻ ሳይሆን ገደል ገብቶ ያለቀ እንደሆነም የሰሞኑ የወልዲያ ዙሪያ ውጊያ ያመላክታል ይላል። በብልጽግና ካድሬ ፕሮፖጋንዳና ለሆዱ ሲል ከትዳሩና ከግብርና ሙያው እየተነቀለ እየመጣ እየተማገደ ያለቀ ላለው ሚኒሻ ያለምንም መሰላቸት በፍጹም ትግስ ይደረግ የነበረው ሰላማዊ ጥሪ አሁንም እንደተጠበቀ ሲሆን ይህንን ተላልፎ ወገኑ ላይ የሚደረገውን ዘር ማጥፋት ተባባሪና ተሳታፊ ሆኖ የተገኘ ግን ዛሬም ቀዳሚ የጥቃት ኢላማ ሆኖ እንደሚቀጥል ለማሳሰብ እንወዳለን በማለት ጠንከር ያለ ማሳሰቢያም ሰጥተዋል። በተያያዘ ዜና በደቡብ ጎንደር እስቴ አንዳቤት ወረዳ ማህደረ ማርያም እንዲሁም በደቡብ ጎንደርና በማዕከላዊ ጎንደር አማካኝ ቦታ ላይ የሚገኘው ጣርማበር አካባቢ ላይ ዛሬ ከሰዓት በኋላ ከፍተኛ ውጊያ እየተደረገ ሲሆን በዚህ ውጊያም በአገዛዙ ጦር ላይ ከፍተኛ ጉዳት እንደደረሰና ነገር ግን ጉዳቱን ተከትሎ የአገዛዙ ጦር ይህን አካባቢ ለቆ በሚወጣበት ሰዓት የፋኖ ኃይሎች ቤተሰቦችን ንብረትና ቤት በማቃጠል ዘረፋ በመፈጸምና አስገድዶ መድፈር በመፈጸም ወደ ምሽጉ እየተመለሰ እንደሆነና ሰላማዊ ሰዎች በአካባቢ እንደተጎዱም ለማወቅ ተችሏል።
የአብይ አህመድ አገዛዝ ጦርነቱን ለመቀጠል የገንዘብ እጥረት እንደገጠመው እየተገለጸ ባለበት በዚህ ወቅት ከፍተኛ የሆነ አስገዳጅ ወታደራዊ ምልመላ እያካሄደ መሆኑ ተገለጸ። እድሜያቸው ለውትድርና ያልደረሱ ህፃናት በአስገዳጅ ሁኔታ ወደ ወታደራዊ ካምፖች እየተጓጓዙ መሆኑንም የደረሰን መረጃ ያመለክታል። ዛሬ በተለያዩ የአማራና የኦሮሚያ አካባቢዎች ተማሪዎች እየታፈሱ መሆናቸው ታውቋል። ከአንድ ቤት 3 የቤተሰብ አባላት በአብይ አህመድ ሚሊሻዎች ታፍሰው እንደተወሰዱም በደረሰን መረጃ ላይ ተመልክቷል። በአዲስ አበባ አፈሳ እንዳለ ይነገራል። በደቡብ ኢትዮጵያ ባንዳንዳ አካባቢዎችም በቀበሌ 30 ሰው ለወታደራዊ ስልጠና ሰዎችን እንዲያቀርቡ መመሪያ መተላለፉም ታውቋል። ለሰራዊቱ ቀለብ ማቅረብ ያልቻለው የአብይ አህመድ አገዛዝ በአዋጅ ያልተደነገገ ብሔራዊ ውትድርና በይፋ እያከናወነ እንደሚገኝ ተመልክቷል። በኦሮሚያ የብልጽግና የወረዳና የቀበሌ አመራሮች አዋሽ ወታደራዊ ካምፕ ስልጠና መግባታቸውም ተገልጿል። አፈሳውንና አጠቃላይ ሂደቱን በተመለከተ የዘውትር ተሳታፊያችን መስመር ላይ ሆኖ አስተያየትና መረጃዎችን ያቀርብልናል። እንግዲህ አፈሳውና
ነው በጣም የሚገርመው ነገር ይሄ ታሪክ ራሱን ይደግማል የሚባለው እውነት ነው። በደርግ ጊዜም ወደ መጨረሻ አካባቢ የምናስታውሰው ነው እና ይሄ የአብይ አህመድ አስተዳደር ለወደፊቱ በኢትዮጵያ ታሪክ ጥቁር ጠባሳ ጥሎ የሚያልፍ አስተዳደር ነው። በህዝቡ መካከል እርስ በርስ ጦርነት በተለይ በአራቱ ክፍለ ሀገራት እያደረገ ያለ ነው። ወንድም ከወንድሙ ዘመድ ከዘመዱ ጋር እያጨራረሰ ነው እና ይሄ በጣም የሚገርም ነው። አሁን የተባለ ወታደሩ አለመቻሉን ያሳያል ማለት ነው። ምክንያቱም እነዛ ምክንያት አላቸው። በየትም ሀገር ቢሆን የሀገር መከላከያ ሰራዊት ሂዶ አንድ ክፍለ ሀገር ወይም አራት ክፍለ ሀገር አይወርም እና ስለዚህ ህዝቡን ማያቅ አድርጎት ነበረ። ግን አሁን መጨረሻ ላይ እንደውም ሰምተሽ እንደሆነ ሰዊት አላቅም፣ ይሄ መጨረሻ ሊወድቅ አካባቢ ህወሓትም ያደረገው ነው። አሁን ጀኔራሎች እርስ በርሳቸው እንዳይጠራጠሩ በጋብቻ እያስተሳሰራቸው ነው አሉ። አሁን ሁለት ጀኔራሎች በቅርብ እንደዚ አድርገዋል። ህወሓትም ሊወድቅ አካባቢ ይሄ ጥናት በእርግጥ ያስፈልገዋል። የታወቁ ግለሰቦችን ዝም ለማሰኘት እንደዚሁ በትዳር ያደርጉ ነበር ተብሏል። እና ይሄ የሚያሳየው ምንድን ነው? ምን ያህል እየተዳከመ መሆኑ ነው እንጂ መጀመሪያ ሲነሳ የአስተዳደር የህወሓትም ሆነ ለ30 ዓመት ብሔረተኞች ናቸው እና እንደዚህ አይነት ነገር አያደርጉም ነበረ። አሁን ግን ሲጨንቃቸው ነው ማለት ነው። እና እስኪ አሁን እንደው በመጨረሻ በጣም በተለይ በኢትዮጵያ ውስጥ ታዋቂ የሆነውን አንድ ነጠላ ዜማ የተባለውን የልጅ ሚካኤልን እስኪ እንስማው።
ተቀብለው ምዝገባ አድርገው እድሜያቸውን፣ ጾታቸውን፣ የመጡበትን ክልል፣ የሚሰሩትን ስራ
ተጉዞ አረፊያው ሽግር ነው ያዘመነ ካሴ ና ወንዱ መዳኛ አተነ ድረስ በፈረሱ ወታደሩ ምርኩኖ ተዋጋ ባንካሴ የወንቱሉ አለቃ ና ዘመነ ካሴ አንቺ አዲስ አበባ የየካቲት አውነት ከቡንሽ ተተብሎ ባንዳው ከረምፍሽ ምነው አራት ኪሎ Fano delish turn to some machine some man what down is soon to some fish turn a satter and it kick in our time fano ya shin fan kepro sit meta I'll be turkin the mato I'm not to walk in some man to admin you could say that to 50 men amara pebanga katasere boyo sanana semenente ralu yetale sunyale
ሰዊት። አሁን መንግስት ያለው አማራጭ ከነዚህ ከመሪዎች ጋር ጫካ ከገቡት ጋር መደራደር ነው፣ መነጋገር ነው። ያ ከሆነ ሰላም ይወርዳል። እስኪ እንግዲህ ምን አየው ነው ሰውት
እሺ አድማጮቻችን በዚሁ ለዛሬ ያዘጋጀንላችሁን ፕሮግራም ፈጽማለን በሚቀጥለው ሳምንት በሌላ ፕሮግራም እስከምናገኛችሁ ድረስ መልካም ሳምንት ደህና ቆዩን This has been the Voice of Ethiopia from Minneapolis, Minnesota. We'll see you next week.